በገና ዋዜማ የደሴ ሰው ስላለፈበትና ስለ በዓሉ ምን እንደሚያስብ መስፍን አራጌ አንዳንድ ቤተሰቦችንና ነዋሪዎችን አነጋግሮ ነበር። ለዛሬ ተከታዩን እንሆ።
በደሴ ከተማ ኗሪ የሆኑት አቶ ዮርዳኖስ ደስታ ስጋትና ተስፋ ሀዘንና ደስታ ሞትና ህይወት የተፈራረቁባቸውን ወራት አሳልፈው ዛሬ በተረጋጋ ስሜት ለበግ ሸመታ ሮቢት ወጥተው ነበር ያገኘኋቸው።
እዛው ከተማ ውስጥ ነው የነበርኩት። እንደውም የመጀመሪያው ቀን ሁለት የጁንታ አባላቶች እኛ ወዳለንበት ግቢ ገብተው በጣም ሲያስጨንቁን የነበረው ስለማንነታችሁ ተናገሩ ምንድናችሁ እያሉ ያስጨንቁን ነበር። ከዛ በተረፈ ግን ቴሌኮሙኒኬሽኑ የመብራት ኃይሉን ሆስፒታሉን እና ትልልቅ ህዝብ የሚገለገሉባቸው እንትኖች አውድሞ ሲሄዱ ሳይ ነገ የአካባቢው ህብረተሰብ እንዴት ሆኖ ነው ከዚህ ጫና ሊወጣ የሚችለውን ሳስብ በጣም ከፍተኛ የሆነ ሀዘንና ችግር ተሰምቶኛል ማለት ነው።
ያለት ፈጽሞ እንዳይደገም ፈጣሪያቸውን ይማጸናሉ።
ወራሪው ኃይሉ ከተማዋን በህዳር 9 በ2 ሰዓት ከጧቱ ከያዘበት ጊዜ ጀምሮ እስካለፉት 15 ቀናቶች ያሳለፍነው ሁኔታ እጅግ በጣም ከባድ ነው። እንዳሻው ቤት ገንጥሎ ገብቶ የግለሰቦችን ንብረት ይዘርፋል፣ ሴቶችን ይደፍር ነበር። በገጠራማው የወረዳው ክፍልም እንዲሁ የቁም እንስሳትንና የተለያዩ የቤት እቃዎችን ይሄ ነው ልትላቸው ማትችሉ ነገሮችን ከዱቄት ከዘይት ጀምሮ ውድመት አድርሶበት የነበረ ሁኔታ ነው። የመንግስት ተቋማቶች እንዳይነሱ በሚሆኑበት የሚመልኩ የህዝቡን አገልግሎት የሚሰጡባቸው ቁሳቁሶች እንዲሁ ወድመዋል። በጣም ከፍተኛ የሆነ የስነ ልቦና ጫናና ጉዳት በአካባቢው ማህበረሰብ ደርሷል ማለት ነው።
የህወሓት ኃይሎች ከወረይሉ አካባቢ ሙሉ በሙሉ እንዲወጡ መደረጉን ተከትሎ የቤተሰባቸው ጉዳይ ግድ ያላቸው አባወራ ወደ ደሴ የመጡት ጊዜ ሳያባክኑ ነበር። ግና የናፈቋቸውን ባለቤታቸውንና ልጆቻቸውን አላገኟቸውም። እነሱም የህወሓት ኃይሎች ደሴን መቃረባቸውን ተከትሎ ወደ ሌላ አካባቢ ተፈናቅለው ነበርና የአቶ ዮርዳኖስ የረጅም ጊዜ ትዳር አጋር ስርጉት ተፈራ አንዱን ጭንቀት ለመራቅ ወደ ሌላ ጭንቀት የተሸጋገሩበትን አጋጣሚ ያስታውሳሉ።
እኔ በጦርነቱ ሰዓት 2 ህፃን ልጆቼን ይዤ ወደ አማራ ሳይንት ነበር የሄድኩት። እዚያም በጣም በሚያሳዝን መልኩ ነበር። መንገድ ተዘጋግቶ ነበር፣ ትራንስፖርት አልነበረም። ብቻ ያሳለፍነው ግን ነገር በጣም ከባድ ነበር።
ከረሃብና ጥሙ ከድካምና እንግልቱ በላይ መቋቋም ያልቻሉት የልጆቻቸውን ጥያቄ ነበር። አባታችን የት አለ? ከህፃናቱ አንደበት ተደጋግሞ የሚሰነዘር መልስ አልባ ጥያቄ።
ልጆቼ አባታችን እንዴት የጠፋ ጦርነቱ ወሰደ ወይ ምናምን። በጣም ብዙ አስጨናቂ ጊዜያቶች ነበሩ። በእውነት ብዙ የሚጠይቁት እንዴት ጥሎን ይጠፋል ይለዋል፣ በዛ ላይ ምን ወስዶት ነው የቀረው ይላሉ። ከባድ ነበር።
የዛሬ ወር ህዳር 27 የህወሓት ኃይሎች ከደሴ ከተማ እንዲወጡ መደረጉን ተከትሎ ቤተሰቡ በሳምንት ጊዜ ውስጥ ዳግም ለመገናኘት ቻለ።
ልጆቼ ከሳምንት በኋላ ሲመጡ በአካል ሳያቸው ግን ከፍተኛ የሆነ ሙቼ እንደተነሳሁ ያክል ነው የተሰማኝና በከፍተኛ ሀዘን በከፍተኛ ናፍቆት እያለቀስን በእንባ እየተራጨን ነው ያገኘኋቸው። ስላገኘኋቸው ግን በጣም ደስ ብሎኛል።
በጣም ከባድ ነበር። በቃ ከሞት ዳግም እንደመገናኘት ያክል ነው የሚቆጠረው። ምክንያቱም አንድ የቤተሰብ አባል አንዱ ሌላ ቦታ፣ ሌላው ሌላ ቦታ ሆኖ እንትን ማለት፣ በዛ ላይ የልጆች ጥያቄ ከባድ ነበረ። በጊዜው አስጨናቂ ነበር። ያን ቀን አልፈን በመገናኘታችን እጅግ በጣም ደስ ብሎኝ ነበረ።
ትናንት የሆነውንም የሆነባቸውንም ቆም ብለው ሲያስቡት ዛሬ ለዚህ ዕለት መብቃታቸው ህልም ይመስላቸዋል።
ወደ ኋላ ያለውን አስቸጋሪ ወራት መለስ ብሎ ሲያስቡት በዓሉን ገናንም ወደፊታችን ያለውንም የጥምቀት በዓል እናከብራለን የሚል ሀሳብም ህልምም አልነበረኝም። እውነት ለመናገር ያው እንደሚታወቀው ጦርነት አውዳሚ ነው። ጦርነት ሰዎችን ከቦታ ከቀያቸው ያፈናቅላል። ጦርነት ኢኮኖሚያዊ ኪሳራ ያመጣል። ሞት አለ። የህፃናትን የሴቶችንም ስነ ልቦና እጅጉን ይጎዳል። የመንግስት ተቋማትን ተዘግተው የንግድ እንቅስቃሴ፣ የትራንስፖርት እንቅስቃሴ ተገጽቶ የነበረበትኝ አንድ ወር ከ7 ቀን አካባቢ ነው እንደ ወረኢሉ የነበረው እና በጣም አስቸጋሪ የሆኑ ጊዜያቶችን ነው ያሳለፍ ነው።
እንደዚህ በአጭር ቀን በአጭር ጊዜ ሰላም መጥቶ እንደዚህ እንሆናለን የሚል እንትን የለኝም። ምክንያቱም በየመንገዱ ሲሄድ የነበረው ነገር ጥቅል ያለው የአካባቢያችን ሁኔታ በጣም አስግቶኝ ስለነበር ይሄ ቀን በአጭር ጊዜ እንደዚህ ይመጣና ሰላም እንሆናለን ቀን ይወስዳል ብዬ አስብ ነበር። በአጭር ጊዜ ደግሞ ሰላም በመሆናችን ደስ ብሎኝ ይሰማኛል በጣም።
ይህን ስሜት ከተማውን ለቀው ይወጡ አሊያም ወደ ከተማው ለመግባት ሞክረው ያልተሳካላቸው ብቻ ሳይሆኑ የህዋት ኃይሎች ደሴ ከተማ ውስጥ ካንድ ወር በላይ በቆዩባቸው ጊዜ ከተማ ውስጥ የተቀመጡትም ይጋሩታል። የደሴ ከተማ ነዋሪው ተስፋዬ ለማርያም የዘንድሮ ገና ከወትሮ በተለየ ሀዘኑንም ደስታውንም የሚዘክርበት እንደሆነ ነው የተናገረው።
እዚሁ ደሴ ነበርኩኝ በጣም አስፈሪ ነበር የነበረው ነገር ብዙ አደጋዎችም ተፈጥሯል ሞትም ነበር ብዙ መፈናቀሎችም ነበሩ ያንያንን አይተህ በቃ እንደው በፊትም የነበረን ስሜት በጣም አስፈሪ ስለነበር እንደዚህ ተርፈን ለዚህ ቀን ደርሰን በዓልና ከብራለን የሚል እምነት አልነበረኝም። እንደ ክርስቶስ ፈቃድ ሆኖ ግን ደርሰናል። ሀዘኑም ደስታም እንግዲህ በአንድ ጊዜ ያው በአንድ ጊዜ ነው የሚከበረው ማለት ነው። እንግዲህ
አቶ ዮርዳኖስ የወጡበትን የበገበያ አሳክተው ወደ ቤታቸው ከማቀናታቸው በፊት
እኛ ኢትዮጵያውያን ባለፈው ታሪካችን እንደሚያሳየን ወይንም እንደሚያስረዳን እርስ በርስ ጦርነት ተማዘን በተዋጋንባቸው የቁልቁለትና የጥፋት መንገድ እንደነበሩ ካለማነው ይልቅ ያጠፋነው ነገር እንደሚበዛ መረዳት እንችላለን። ስለዚህ እኛ ኢትዮጵያውያን የሚያምርብን በአንድነት በመተሳሰብ በመዋደድ ባህር ተሻግሮ ድንበርን አልፎ የወጋንን ጠላት በየዘመናቱ ተዋግተን አሸንፈን ሉዓላዊነታችንን አስከብረን ለራሳችንም ኩራት እና ለሌሎች ወንድም የአፍሪካ ሀገራቶችም የኩራት ምንጭ የሆንበት ደማቅ ታሪክ ያለን ህዝቦች ነን።
የደቡብ ወሎና ኦሮሞ ብሔረሰብ አህጉረ ስብከት ሊቀ ጳጳስ ብፁዕ አቡነ አትናቴዎስም መልእክት አስተላልፈዋል።
በኢትዮጵያ ውስጥና እንዲሁም ከኢትዮጵያ ውጭ የምትኖሩና ከውጭ አሁን ወደ ሀገራችን ወደ ኢትዮጵያ የምትመጡ ኢትዮጵያውያን ሁሉ በሙሉ ቸሩ አምላካችን በአባትነቱ የሱብ ጠበቃ ጠበቆ እንኳን ለ2014 ዓመተ ምህረት የጌታችን የኢየሱስ የልደቱ መታሰቢያ በዓል በሰላም አደረሳቸው። ሁሉ የችግር ዘመን አሳልፎ ቸሩ አምላካችን ለተወሰነ ጊዜ ቢሆን የኔ የሰላም ጊዜ አምጥቶልናልና ይኸው የሰላም ጊዜ እንዲቀጥልልን ቸሩ አምላካችን ፈቃዱ ይሆንልን። ያላቸው የሌላቸው ሰዎች እንዲሁም ለትምህርት ቤትም ለሆስፒታል የሚያስፈልገውን ሁሉ ለችግረኞች የሚያስፈልገው ሁሉ ስጦታ እየሰጡ ስለሆነ ይህን በማየትና በመስማት እየተደሰትኩ ነውና ሁላችሁ በዚህ መልካም ስራ ቀጥሉበት ግፉበት እላለሁ።
መልካም ገና። ለአሜሪካ ድምፅ ሬዲዮ መስፍን አራጌ።